Bambino B-O-A.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶው ጽዮን ግርማ ከጎኔ እዚህ ጋቢና ትገኛለች።
ሰላም እንደምናመሻችሁ። በኢትዮጵያ አሜሪካን ዶክተርስ ሜዲካል ሲቲ ኃላፊነቱ የተወሰነ የግል ማህበር በ2.4 ቢሊዮን ዶላር ወጪ ኢትዮጵያ ውስጥ ሆስፒታል ለመገንባት የመሰረት ድንጋይ ተጣለ።
ተቋሞቹ ወይም በሜዲካል ስኩልስ የሚሰጧቸው ትምህርቶች የሪሰርች ወረቀቶችን የሚያዩበት ከዛም አልፎ በቅርብ የሚደግፉበት ሁኔታ እና ምርጥና ጥሩ ሙያ ይዘው የሚወጡ ዶክተሮች እንዲኖሩን የማድረግ ስራ ላይ ከፍተኛ አስተዋጽኦ ልታበረክቱ እንደምትችሉ ከዚህ በፊትም ተወያይተናል። አሁንም ከሆስፒታሉ በላይ ትልቁ ተልእኳችሁ ይሄ ይሆናል የሚል እምነት አለኝ።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የመሰረት ድንጋዩን ባኖሩበት ሰዓት ያደረጉትን ንግግር ነበር ያስደመጥናችሁ።
በኢትዮጵያ ባጋጠመው ድርቅ የቦረና አርብቶ አደሮች ከብቶቻቸው እያለቁባቸው መሆኑን ይናገራሉ። አቶ ጉዩ ሀለኬን ከሶስት ወራት በፊት ስንት ከብት እንደሞተባቸው ጠይቀናቸው ነበር።
አሁን ወደ አስሮ ነውብኛል።
ስንት ከብት ነበሮት? 10 ሲሞትቦት ስንት ቀሩት?
አንድ ሀያ አለኝ። እነዛ የቀረውም እኮ ያልቁብኛል እያልኩ
ዛሬስ ስንት ቀሮታል ናቸው።
30 ነበረኛ ያለ እዛኛው ወደ 28 አሁን ሞተብኛል። ዛሬ ጠዋት ራሱ አንዱ ሞተብኝ። አሁን ውጭ የመጣው ሁለቱ ቀረብኝ። ሁለቱ አሁን
ድርቁን የተመለከተ ዘገባ ይዘናል። ይህ የያዝነው የሚያዝያ ወር በሴቶች ላይ የሚፈጸሙ ጥቃቶችን በተመለከተ የግንዛቤ ማስጨበጫ ወር በመባል በአውሮፓውያን ዘንድ በመከበር ላይ ይገኛል።
በአሜሪካን ሀገር ከስምንት ሴት አምስቱ እንዲህ አይነት ጥቃት ይደርስባቸዋል። ሁሉም ግን ተነስተው ፍርድ ቤት አይሄዱም፣ ወይ ፖሊስ ጋር አይሄዱም፣ ወይ ሐኪም ጋር አይሄዱም። ቢሄዱም አይከታተሉትም ጉዳዩን። ከዛ በኋላ የእኛም ሕዝብ እንደዚሁ ነው።
በዚህ በዩናይትድ ስቴትስ ዘ ፐርሰን ሴንተር በመባል የሚታወቀው በሴቶች ጥቃት ላይ የሚሰራ ማዕከል መስራች የሆኑት ወይዘሮ አመሊያ ሚሳሊድሰን ናቸው። ይዘናቸዋል።
ሌሎችም ዘገባዎች ይኖሩናል። ሰዓት ከበቃን ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዓለም አቀፍ የዜና ዘገባችን ተመልሰን መጥተናል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በመጪው ህዳር እስያ ውስጥ በሚከፈቱ ሶስት የመሪዎች ጉባኤ ላይ እንደሚገኙ ምክትል ፕሬዚዳንቱ ማይክ ፔንስ ዛሬ በኢንዶኔዥያ ባካሄዱ ጉብኝት ላይ ይፋ አደረጉ። ፔንስ በእስያ ሀገሮች ለአስር ቀናት ባደረጉት ጉብኝት የመጨረሻቸው በሆነችው በጃካርታ ሲናገሩም ትራምፕ የደቡብ ምስራቅ እስያ ሀገሮች ማህበር ፊሊፒንስ ውስጥ የሚካሄደው የመሪዎች ጉባኤውና ቪየትናም በሚካሄደው የእስያ ፓስፊክ ኢኮኖሚያዊ ትብብር ኤፒኢሲ ጉባኤ ላይ እንደሚገኙ ገልጸዋል። ምክትል ፕሬዚዳንቱ ከኤሲኤን ዋና ጸሐፊ ጋር ከተወያዩ በኋላ በሰጡት ቃል የትራምፕ አስተዳደር በደቡብ ቻይና ባህረ ሰላምና መረጋጋትን ከማስፈን አኳያ ከድርጅቱ ጋር ተባብሮ እንደሚሰራ አመልክተዋል።
ወደ ሁለተኛው ዜናችን ስናልፍ የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ ዛሬ ሐሙስ ግብጽን ጎብኝተዋል። የመከላከያ ሚኒስትሩ ጉብኝት በትራምፕ አስተዳደር የመጀመሪያ 100 ቀናት ዋሽንግተን ከካይሮ ጋር ግንኙነቷን ሞቅ ማድረጓን መቀጠሏን እንደሚያሳይ ተገልጿል። መከላከያ ሚኒስትሩ ከግብጹ አቻቸው ሴድኪ ሶብሂና ከፕሬዝዳንት አብዱል ፋታህ ኤልሲሲ ጋር ተገናኝተው ተወያይተዋል። ኤልሲሲ ባለፈው ወር ዋይት ሀውስን መጎብኘታቸው ሲታወስ የቀድሞ የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ እንደ አውሮፓውያን አቆጣጠር በ2009 ዓ.ም የያን ጊዜውን መሪ ሁዝኒ ሙባረክን ካስተናገዱ ወዲህ የመጀመሪያው የግብጽ መሪ ናቸው።
በታዳጊ ሀገሮች በሰው ከሚሰሩ ስራዎች 2/3 ማሽኖችና ኮምፒውተሮች ጠራርገው ሊወስዱት እንደሚችሉ የዓለም ባንክ ፕሬዝዳንት ጂም ኪም አስጠነቀቁ። ያ ደግሞ ግጭቶችንና ስደትን ሊያባብስ ይችላል ብለዋል። ዛሬ ዶክተር ኪም ይህን የተናገሩት ከዓለም ዙሪያ የምጣኔ ሀብትና የፖለቲካ መሪዎች ዋሽንግተን ላይ ባሰባሰበው የዓለም ባንክና የዓለም አቀፍ ገንዘብ ድርጅት ጉባኤ ላይ ባሰሙት ንግግር ነው። ማሽኖች በምን ያህል ፍጥነት በሰው የሚሰራውን ስራ እንደሚወስዱት ግልጽ እንደሆነ ኪም አመልክተዋል። ይህ የስራ እድል መሟሸሽ የተደቀነው ግን አሉ የዓለም ባንኩ ፕሬዝዳንት፣ በድሆች ሀገሮች ያሉ ህዝቦች ሌላው ህዝብ የተሻለ ኑሮ እንደሚኖር በዓለም በጠቅላላ በሚያሰኝ ደረጃ በተስፋፋው የኢንተርኔት ተደራሽነት አማካኝነት ማየታቸው እጅግ በጣም በሚያጓጓቸው ወቅት መሆኑን አክለው ገልጸዋል። በዓለም ላይ ግጭቶች፣ የአየር ንብረት መለዋወጥ፣ ረሃብና ካሁን ቀደም ባልታየ ደረጃ የገዘፈ ስደት ቀውስ በተደቀነበት በአሁኑ ወቅት ችግሩ አጣዳፊ መሆኑን የዓለም ባንኩ ፕሬዝዳንት አክለው አመልክተዋል። መፍትሄው በአሁኑ ወቅት በጥቂት ወይም ያለምንም ወለድ ቁጭ ያለ ብዙ ትሪሊዮን ዶላር የሚቆጠር የግል ካፒታል እንዲንቀሳቀስ ማድረግ ነው ሲሉ መክረዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
በኢትዮ አሜሪካን ዶክተርስ ሜዲካል ሲቲ ኃላፊነቱ የተወሰነ የግል ማህበር በ2.4 ቢሊዮን ዶላር ወጪ ለሚገነባው ሆስፒታል ጠቅላይ ሚኒስትር ኃይለማርያም ደሳለኝ የመሰረት ድንጋይ ዛሬ አኑረዋል። ወደ በኋላ ላይ ሙሉ ዘገባውን ይዘን እንመለሳለን። ወደሚቀጥለው ዘገባችን ስንመለስ በኢትዮጵያ በአምስት የተለያዩ ክልሎች የደረሰው ድርቅ አሁንም የቦረናና ጉጂ ዞኖች፣ የሶማሌ ክልልና በደቡብ ክልል የኮንሶ ወረዳን እያጠቃ መሆኑንና በዚህም በዋነኝነት ከብቶቻቸው ሙሉ ለሙሉ እያለቁባቸው መሆኑን ነዋሪዎች ገልጸዋል። የኦሮሚያ ክልል የአደጋ ስጋትና ዝግጁነት ኮሚሽን ኮሚሽነር የፌዴራሉና የክልል መንግስት በቅንጅት ሆነው ከፍተኛ እርዳታ እያደረጉ መሆናቸውንም ተናግረዋል። ጽዮን ግርማ ዝርዝር አላት።
በኢትዮጵያ በአምስት ክልሎች ከፍተኛ ድርቅ መከሰቱንና አስቸኳይ የምግብ እርዳታ የሚያስፈልገው ህዝብ ቁጥር 5.6 ሚሊዮን እንደሆነ ከተገለጸ ወራት ተቆጥረዋል። በድርቁ ቀዳሚ ተጎጂ የሆኑት ከብቶች ሲሆኑ ይህም የተባባሰው በኦሮሚያ ክልል በቦረናና ጉጂ፣ በምስራቅ ሐረርጌና እንዲሁም በሶማሌ ክልል መሆኑ ሲዘገብ ቆይቷል። በነገሌ ቦረና ጉጂ ዞን ነዋሪ የሆኑትና ስማቸው እንዳይጠቀስ የጠየቁ ነዋሪ ባለፉት 2 ቀናት በአንዳንድ ቦታዎች አነስተኛ ዝናብ መጣሉን ገልጸው በአካባቢያቸው የደረሰውን የከብት ሞት አደጋ የሚታደግ ግን እንዳልሆነ ይናገራሉ። ከብቶቹ እያለቁ ባዷቸውን እንደቀሩም ይገልጻሉ።
በባለፈው ወር ላይ ግምት እየገመት ነው 65% ነበረ ሞተዋል፣ 35% ነው የተረፈ ብለን የምንገምተው፣ ግን በአሁኑ ሰዓት 85% በላይ ከብት ሞተዋል። የሚተርፈው 15% ቢሆን ነው ብለን ነው የምንገምተው።
በዚህ ጊዜ ውስጥ ተማሪዎች ትምህርት ማቋረጣቸውን፣ የመጠጥ ውሃ መቸገራቸውን፣ ከብቶች የሚሞቱት የሚግጡት ሳር በማጣታቸውና በበሽታ እየተጠቁ መሆኑን ገልጸው ሰዎችን በተመለከተ በሚያገኙት መጠነኛ እርዳታ ነፍሳቸውን እያቆዩ እንደሆነ ገልጸዋል።
እኛ ያለነው ምዕራብ ጉጂ ዞንና ቦረና ዞን አካባቢ ያለ ህዝብ ከዚህ በታች አካባቢ ጀምሮ እስከ ሞያሌ ያለው አገር ለአደገኛ የሆነ ድርቅ አለ፣ ረሃብ አለ፣ የእንስሳት እልቂት አለ፣ ከፍተኛ ነው ብለን እንገምታለን። እኛ ሰዎች እንዴት እንደሚገምቱ አናውቅም። እኔ ትውልደም ገጠር ነው። ከኛ ከራሳችን በረት ብቻ ብዙ ከብቶች አልቀዋል። የሁሉም ሰው እንደዛው ተመሳሳይ ነው። ስለዚህ ከፍተኛው ድርቅ አለ ብለን እንገምታለን። ከፍተኛ ድርቅ አለ፣ ረሃብ አለ፣ ረሃብ ከፍተኛ ረሃብ አለ።
በጥር ወር መጨረሻ አካባቢ ድርቁን በተመለከተ ባቀረብነው ዘገባ በቦረና ዞን ዱብሉቅ አካባቢ የሚኖሩ አርብቶ አደሮች አነጋግረን ነበር። በወቅቱም ስንት ከብት እንደሞተባቸው ጠይቄያቸው ነበር።
አሁን ወደ 10 ሆኖብኛል። በየቦታ በሰው እጅ ስለማይደርስ ወደ 10 ሆኖብኛል።
10 ከብት? ምን አይነት ከብቶች?
ላሞች ናቸው አልኩት። እነዚህ ጥጃ የሚባት የማጥቡት እና እነዚህ ጥጃውም ብዙውን ጊዜ ሳር ስለሌለ በቃ በዛን እንትን እያለቁብኝ
ከመቼ ጀምሮ ነው እርሶ 10 ከብት ያለቀቦት?
ጥሪ ከገባ በኋላ ቢያንስ 30 ቀን ሆኗል።
ስንት ከብት ነበርዎት? 10 ሲሞትቦት ስንት ቀሩት?
አንድ 20 አለኝ። እንዛ መቀረውም እኮ ያልቁብኛል ይያልቁ ዚያው ተለያየ ፍሩሽካና ማንግስ ምስቆን ሳርም ለቦርናን ከብት ተቀባብን ስለማጣቁ እንጂ በእጅ መቀለብ የማይቻል ከብቶች ናቸው። ስለዚህ በብዛት ያልቃሉ ብለ ነው የምንገምተው። ስለዚህ ተስፋን ቁርጠ መቀመጥ ነው እንጂ ምን ይችላል።
ዛሬስ በምን ሁኔታ ላይ ይገኛሉ ስል ማምሻውን ደውዬላቸው ነበር።
በጣም የሚያስፈሩ ሁኔታ ላይ ነው ያለው ነው። እንደዚህ ከብቶቹ አሁን በጣም እያለቁብን ስለሆነ ያው ለእንጃ ይሄ ነው መብት ነው ብዬ የማስቀምጠው ነገር የለም። ያው መንግስትም ሆነ በተለያዩ ድርጅትም እርዳታም እያደረጉብን ነው። ም ያዘር ብቻ መለምን ነው እንጂ ምንም ማድረግ የምችል ነገር ያለ አይመስለኝም።
ምን ያህል ከብት ሞቶበት እርሶ?
30 ነበረኝ አለ እዛኛው። ወደ 28 አሁን ሞቶብኝ። አዎ ዛሬ ጠዋት ራሱ አንዱ ሞቶብኝ። ወደ ውጭ አውጥቼ ልጣው ሁለት ቀረብኝ። ሁለቱ አሁን
አቶ ጉዩ አርብቶ አደር በመሆናቸው የከብቶቻቸውን ህይወት ለመታደግ የተለያዩ ቦታ እየተዟዟሩ ጥረት ማድረጋቸውን ይናገራሉ። ግን አልተሳካላቸውም። የኦሮሚያ አደጋ ስጋትና ዝግጁነት ኮሚሽን አቶ መኮንን ሌንጄሶ በኦሮሚያ ክልል ብቻ ከሁለት ሚሊዮን በላይ ህዝብ አስቸኳይ የምግብ እርዳታ ፈላጊ እንደሆነ ይናገራሉ።
ኦሮሚያ ከሰጡን ግን ከኔ ጎድና ላይ ከሰጡ ገሞጂ ናኖ አንቂን ሮባ ጅሩረት ከጎድና ቦረና
በኦሮሚያ ክልል ቆላማ አካባቢዎች በተለይም በቦረና፣ በምስራቅ ጉጂ፣ በሁለቱ ሀረርጌዎችና በባሌ ይብሳል። በተለይ ደግሞ በከብት ብዛት ቀዳሚ በሆኑት በ13ቱ የቦረና ወረዳዎች ችግሩ የጎላ ነው።
አቶ መኮንን እንደሚሉት የፌዴራሉ መንግስት ከክልሉ ጋር በመተባበር ከ100 ሚሊዮን ብር በላይ ፈሰስ አድርጎ እርዳታ እየለገሰ ነው ብለዋል። እኛ ያነጋገርናቸው የቦረናና ጉጂ ነዋሪዎች ለሰው የሚሆን የበቆሎና ስንዴ መጠነኛ እርዳታ እየተሰጣቸው እንደሆነ፣ እሱንም ወፍጮ ቤት በአቅራቢያቸው የሚያገኙ አስፈጭተው በመጋገር እንደሚበሉ፣ ያላገኙ ደግሞ ቀቅለው በንፍሮ መልክ በመብላት ህይወታቸውን ለማቆየት ጥረት እንደሚያደርጉ ገልጸዋል። ከብቶቻቸውን ለማዳን ግን የሚያገኙት እርዳታ እንደሌለና መጀመሪያ አካባቢ ሰጣቸው የነበረው የጭድ ሳር በጣም ጥቂት ከአንድ ቀን ቀለብ የማያልፍ እንደነበር ይገልጻሉ። በምስራቅ ሐረርጌ፣ በኮንሶ፣ በባሌ ዞንና በሶማሌ ክልል የሚገኙ ነዋሪዎችን አነጋግረን በሌላ ዘገባ እንመለሳለን።
የምትከታተሉት ጋቢና ቪኦኤ ነው። ወደ መጀመሪያው ወደ አስተዋወቅናችሁ ዝግጅት ነው የምናልፈው። በኢትዮ አሜሪካን ዶክተርስ ሜዲካል ሲቲ ኃላፊነቱ የተወሰነ የግል ማህበር በ2.4 ቢሊዮን ወጪ ለሚገነባው ሆስፒታል ጠቅላይ ሚኒስትር ኃይለማርያም ደሳለኝ የመሰረት ድንጋይ ዛሬ አኑረዋል። ሆስፒታሉ ከሚሰጠው የላቀ ሕክምና አገልግሎት በላይ ወጣት ኢትዮጵያዊ ሐኪሞችን በማሰልጠኑ ላይ እንዲያተኩርም አሳስበዋል። ዝርዝሩን መለስካቸው አመሃ ከአዲስ አበባ አድርሶናል።
በአዲስ አበባ ከተማ በቦሌ ክፍለ ከተማ አያት አካባቢ በ150,000 ካሬ ሜትር ላይ እንደሚያርፍ የሚጠበቀው ይህ መስራቾቹ የሕክምና ከተማ ብለው የሰየሙት የሕክምና ማዕከል የመጀመሪያ ምዕራፍ ግንባታው 110 ሚሊዮን የአሜሪካ ዶላር ይፈጃል። 2.4 ቢሊዮን ብር መሆኑ ነው። ዛሬ ረፋዱ ላይ ለግንባታው የመሠረት ድንጋይ ያኖሩት የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በሥነ ሥርዓቱ ላይ ባደረጉት ንግግር ሆስፒታሉ እያደገች ሄዳለች ላሏት አዲስ አበባም ሆነ ለጠቅላላ ሀገሪቱ የሚሰጠውን ከፍተኛ ጥቅም ጠቁመዋል። ከዚህ በተጨማሪና ላቅ ያለ ጥቅም ይሰጣል ብለው የሚገምቱት በሀገሪቱ እየተስፋፉ በሚገኙት የሕክምና ትምህርት ቤቶች ውስጥ ለሚማሩት ወጣት ሐኪሞች የሚሰጠው ትሩፋት ነው።
እኔ ከዚህ ሆስፒታል በላይ በየተቋሞቹ ወይም በሜዲካል ስኩልስ የሚሰጧቸው ትምህርቶች፣ የሪሰርች ወረቀቶችን የሚያዩበት፣ ከዛም አልፎ በቅርብ የሚደግፉበት ሁኔታ እና ምርጥና ጥሩ ሙያ ይዘው የሚወጡ ዶክተሮች እንዲኖሩን የማድረግ ስራ ላይ ከፍተኛ አስተዋጽኦ ልታበረክቱ እንደምትችሉ ከዚህ በፊትም ተወያይተናል። አሁንም ከሆስፒታሉ በላይ ትልቁ ተልእኳችሁ ይሄ ይሆናል የሚል እምነት አለኝ። ስለዚህም ሜዲካል ስኩሎቻችን ተገቢው ክህሎት ያላቸውና ብቃት ያላቸው እንዲሆኑ ለማድረግ ያላሰለሰ ጥረት እንድታደርጉ በኢፌድሪ መንግስትና በራሴ ስም አደራ ልላችሁ እፈልጋለሁ።
በአስራ ሁለት ትውልድ ኢትዮጵያውያን ሐኪሞች ሐሳቡ እንደተጠነሰሰ ያስታወሱት የኢትዮ አሜሪካ ዶክተርስ ሜዲካል ሲቲ ኃላፊነቱ የተወሰነ የግል ማኅበር ቦርድ ሊቀመንበር ዶክተር ግርማ ተፈራ ስብስቡን ማለትም ዛሬ ከ250 በላይ ሐኪሞችን ያቀፈውን በአንድነት የያዘው የዓላማው ግልጽነት ነው ይላሉ።
በሀገራችን ውስጥ በከፍተኛ ደረጃ ጥራት ባለው ሁኔታ በኢንተርናሽናል ደረጃ የተሞገሰ ሆስፒታል መስራትና በተለይ አገር ውጪ ሄደው ህክምና ፍለጋ ተንከራተው የሚመጡ ወገኖቻችንና ዘመዶቻችንን የሚረዳ ወደ ውጪ አገር የሚንገራቱትን ግለሰቦች አገራቸውን እንዲታከሙ የሚችሉበትን ሆስፒታል መፍጠር ዋናው ዓላማችንና ሁሉ ሰው የሚያምንበት የጋራ ዓላማችን መሆኑ አሰባስቦናል።
የፕሮጀክቱ ዋና ስራ አስፈጻሚና አማካሪ አቶ መላኩ ንጉሴን ከስነ ስርዓቱ ፍጻሜ በኋላ ይህ የህክምና ማዕከል የሚያመጣው ወይንም የሚጨምረው አዲስ ዋጋ ምንድነው ብዬ ጠይቄያቸው ነበር።
ምንድነው የኛ ኢንተርናሽናል ስታንዳርድ ነው ማለት አሁን ለምሳሌ የውጭ ሀገር ዲፕሎማትና ዜጋ እዚህ ሀገር ያለ ከታመመ ውጭ ሀገር ሄዶ ነው የሚታከመው፣ እዚህ ሀገር አይታከምም። ለምንድን ነው የዚህ ሀገር የሚሰጠው ህክምና ኢንተርናሽናል ስታንዳርድ አይደለም ብሎ ነው እንግዲህ የሚታወቀው። እና እኛ የምንሰራው ኢንተርናሽናል ስታንዳርድ ነው ብለን ነው።
በስነ ስርዓቱ ወቅት የተሰራጩ መረጃዎች እንደሚያመለክቱት ይህ የመጀመሪያው ግንባታ ዋናውን ድርሻ ይይዛል። ሁሉም አይነት ምርመራዎች የሚካሄዱበት 300 አልጋዎች፣ 8 የቀዶ ህክምና ክፍሎች፣ 2 ካቴተራይዜሽን ላቦራቶሪዎች፣ 80 ማማከሪያ ክፍሎች ያሉት የተመላላሽ ህክምና መስጫ ህንፃና የካንሰር ምርመራ ማዕከል ያለው ዘመናዊ ሆስፒታል ነው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናመራለን። የተባበሩት መንግስታት ድርጅትና የአፍሪካ ህብረት በመካከላቸው የሚኖረውን ትብብርና የማስተባበር ተግባርን ከፍ ለማድረግ የሚያስችላቸውን እርምጃ ትላንት ወስደዋል። የሰላምና የጸጥታ አጋርነታቸውን ለማጠናከር የሚያስችል ማዕቀፍን ፈርመዋል ተብሏል። ዘጋቢያችን ማርጋሪት በሽር ከተባበሩት መንግስታት ድርጅት ጽህፈት ቤት የላከችውን ዘገባ አዳነች ፍሳይ ታቀርበዋለች።
የማዕቀፍ ስምምነት የተደረገው በአፍሪቃ ግጭቶች እንዳይከሰቱ ለመከላከልና ግጭት ከተፈጠረም ፈጣን ምላሽ በመስጠት ተግባር ትብብራቸውን ለማጠናከር ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ጋር ሆነው ለጋዜጠኞች በሰጡት መግለጫ ስምምነቱ በሁሉም ዘርፎች ትብብር ያጠናክራል ብለዋል።
We share the vision that peace and security inclusive and sustainable development
የሰላምና የጸጥታ ራዕይ እንጋራለን። ያካታች ዘላቂ ልማት፣ ሰብአዊ መብትና መልካም አስተዳደር አብሮ መታየት ያለባቸው የጋራ የሆነ ራዕይ የሚያስፈልጋቸው ናቸው። በሁለቱ ድርጅቶቻችን ደግሞ የተነከረ ትብብር እንዲኖር ያስፈልጋል።
ከሰላምና ጸጥታ ሌላ የማዕቀፉ ስምምነት በመርጫ ጉዳዮች፣ በመልካም አስተዳደር፣ በሽምግልና፣ ሰብአዊ መብትን በማክበር፣ ሰብአዊ ቀውስን በማስወገድና ከተከሰተ ምላሽ በመስጠት በኩል የሚደረገው ትብብር እንዲሰፋ ያደርጋል። ባለፈው ጥር ወር በአፍሪካ ህብረት ሊቀመንበርነት የተመረጡት መሐማት ስምምነቱን በበጎ ተቀብለውታል። ስምምነቱ የተደረገው ከአህጉሪቱ የበርካታ ግጭቶች፣ የአሸባሪነት፣ የፍልሰትና ከመኖሪያ የመፈናቀል ችግሮች እንዲሁም በሶስቱ ሀገሮች ረሃብ ሊገባ ይችላል የሚል ስጋት ባለበት በአሁኑ ወቅት ነው። በሌላ በኩል ደግሞ የአፍሪቃ ሀገራት መሪዎች የዘላቂ ልማት እቅድ ለማውጣትና እየተበራከተ ለሄደው የወጣቶች ብዛት የስራ ዕድል ለመፍጠር እየተፍጨረጨሩ ናቸው። አፍሪቃ ውስጥ ሰፊ መሰረት አለ። ብዙ ጥሪት አላት። አብዛኛው ህዝቧ ወጣት ነው። ከአፍሪቃ 1.2 ቢሊዮን ህዝብ 60 ከመቶዎቹ ወጣቶች ናቸው ነበር ያሉት መሐማት።
አፍሪካ የሙዚቃ ኮከቡ ሳሊፍ ኬታ በቅርቡ ዋሽንግተን ዲሲ አካባቢ የሙዚቃ ኮንሰርት ነበረው። ሳሊፍ የቆዳና ንጥረ ነገር እጥረት በሚያስከትለው አልባይኖ ተይዞ በመወለዱ ምክንያት እንዲህ ያሉ የአፍሪካ ህጻናት የሚገጥማቸው መገለል ሁሉ እርሱንም አጋጥሞት ነበር። የአሜሪካ ድምጽ ዘጋቢ አርዙማ ኮምፓሬ ከማሊው ኮከብ ጋር ባጭሩ ተጫውቶ ነበር።
ባለ ወርቃማው ድምጽ የማሊው ዘፋኝ የሚታወቅበት መጣሪያ ነው። አድናቂዎቹ ኬታ ባልባኒዝም ለተያዙ ሰዎች ለአቋቋመው ግሎባል ፋውንዴሽን የሚሆን ገቢ ለማሰባሰብ በተካሄደው የሙዚቃ ኮንሰርት ላይ እስኪደክማቸው ጨፍረዋል።
ሳሊፍ
ከህሊናው ስለማይጠፉት የልጅነት ትዝታዎቹ ተጠይቆ ነበር።
Quand j'avais 18 ans,
when I was 18 years old, I was a very good student. One day, right before an exam,
የስምንት ዓመት ልጅ ያለው ክፍል ውስጥ በጣም ጎበዝ የሚባል ተማሪ ነበርኩ። አንድ ቀን ግን ፈተና ልንፈተን ጥቂት ሲቀረን ከክፍል ውስጥ እንደወጣ ተደረኩ። ምክንያቱ ደግሞ የማየት ችሎታዬ የተስተካከለ ስላልነበር ነው። ይህን ችግሬን የተረዱ ተማሪዎች በጋራ ሆኑና ገንዘብ አሰባስበው በተሻለ ሁኔታ ለማየት የሚረዳኝ መነጽር ገዝተው ሰጡኝ። እንዲህ ያለውን ደግነት እስከ ሞትም ድረስ በፍጹም የምረሳው አይደለም።
Never forget this act of kindness until I die. You know, my first concert, they all
ታውቃለህ፣ ከራሊ የሙዚቃ ባንድ ጋር ለመጀመሪያ ጊዜ ባደረግኩት ኮንሰርት ላይ ሁሉም ተገኝተው ነበር። አንዳንዶቹ በእንባ እየታጠቡ ነበር ሙዚቃዬን ሲሰሙ የነበረው።
ከአልባኒዝም ጋር የተወለደችው የሳሊፍ ኬታ ሴት ልጅ ናቴኒ ኬታ ባለፈው ዓመት በፓራ ኦሎምፒክ ተወዳድራ ስታሸንፍ ሳሊፍ በህይወቱ እጅግ የተደሰተበትና የኮራበት ቀን እንደሆነ ይናገራል።
በጣም እጅግ በጣም የተደሰትኩበት ቀን ነበር። ህይወት በአልባኒዝም ለተያዙ ሰዎች ከባድ ስለነበረች ሁልጊዜም ለልጄ ፍርሃት ነበረኝ። ነገር ግን እርሷ በጣም ጠንካራ ታጋይ ነበረችና በሚያስገርም ብቃት ተወጣችው። ያለኔ ትልቅ ደስታን ፈጠረልኝ።
ለዚህ ዝነኛ የማሊ ሙዚቀኛ ሞያው ለህይወቱ ብዙ ነገርን እንደሰጠው ይናገራል።
My best friend is music. Because it is through music that people like
this. ሙዚቃ ጓደኛዬ ነው፣ ምክንያቱም ብዙ ሰዎች በሙዚቃ ውስጥ ወደውኛል። ብዙ ሰዎች በሙዚቃ ምክንያት አይተውኛል። ሙዚቃ ራሴን እንድገልጥበት ረታኛለች። እንደኔ ድምጻቸውን ለማሰማት ድል ለሌላቸው ድምጽ መሆን እንድችል ረታኛለች። ሙዚቃ ህይወቴ ናት።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። እንግዲህ ወደ መጨረሻው ዘገባችን ነው የምናልፈው። ተከታዩ ዘገባችን ደግሞ ከጾታ ጥቃት ጋር የተያያዘ ነው። የሚያዝያ ወር በሴቶች ላይ የሚፈጸሙ ጥቃቶችን በተመለከተ የግንዛቤ ማስጨበጫ ወር በመባል በአውሮፓውያን ዘንድ በመከበር ላይ ይገኛል። ይህንን ዓመታዊ በዓል ምክንያት በማድረግ በዚህ በዩናይትድ ስቴትስ አንድ ውይይት በቅርቡ ተካሂዶ ነበር። ውይይቱን ያዘጋጀው ዘ ፐርሰን ሴንተር የተባለ ድርጅት ነበር። ቆንጅት ታዬ የድርጅቱን መስራች ወይዘሮ አመሊያ ሚሳል ሊድሰንን አነጋግራ ድርጅቱን በማስተዋወቅ ይጀምራሉ እሳቸው።
ፐርሰን ሴንተር የተቋቋመው በ2013 እንደ አውሮፓውያን አቆጣጠር ነው። የተቋቋመውም አፍሪካውያን በአሜሪካን ሀገር የሚኖሩ ዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ ውስጥ ለሚኖሩ አፍሪካውያን የቤተሰብ ጥቃት ችግር ለደረሰባቸው፣ የወሲባዊ ጥቃት ለደረሰባቸው ሰዎች እርዳታ ለመስጠት ነው። የምንሰጠው እርዳታ የማማከር አገልግሎት፣ ወደሚያስፈልገው ትክክለኛ ባለሙያ መምራት፣ ፍርድ ቤት አብረን ሄደን ለነሱ አድቮኬሲ ማድረግ እንሟገታለን። ሌላ አይነት ችግር ለደረሰባቸው ሰዎች ሌላ አይነት እርዳታም ስራ ማፈላለግ ወይም መጠጊያ ቦታ በመፈለግ እንደዚህ አይነት እርዳታ ነው የምንሰጠው። በተጨማሪ ደግሞ ከተማ ውስጥ ላሉ መስሪያ ቤቶች አፍሪካኖችን ለሚረዱ ትምህርት እንሰጣለን። እንዴት አድርገው ከአፍሪካኖች ጋር ቢሰሩ የተሻለ ውጤት ማምጣት ይችላሉ። ያው እንግዲህ አሁን ዛሬ እንደምናደርገው ደግሞ በየአፍሪካን መስሪያ ቤቶች ወይ ትምህርት ቤቶች ወይ ቤተክርስቲያናት እና መስጊድ እየሄድን ለህዝቡ እናሳውቃለን። ምን ይመስላል የቤተሰብ ውስጥ ጥቃት፣ ምን ይመስላል፣ ምን ማድረግ ይቻላል፣ ህጉ ምን ይላል፣ በአሜሪካን ሀገር ሰው የት እርዳታ ማግኘት ይችላል የሚለውን መግለጫ እንሰጣለን፣ ለህዝቡ እናስተምራለን። እና ይሄንን ነው ፐርሰን ሴንተር የሚያደርገው።
እሺ፣ ወደ ዛሬው ዝግጅት ከማለፌ በፊት ወይዘሮ አመሊያ፣ ኢትዮጵያውያን በዚህ አካባቢ ያሉ ኢትዮጵያውያን ስለ ፐርሰን ሴንተር ምን ያህል ግንዛቤ አላችሁ? ያውቃሉ ወይ እንዳላችሁ እርዳታ ከዛ መገኘት እንደሚችል ወይም ደግሞ እርዳታ ለማግኘትም ሳይሆን እንተባበር እናግዝ ብሎ ለሚፈልግ ሰው ስለናንተ የሚያውቁት እናንተን የሚቀርቧችሁ ምን ያህል ናቸው?
እኛን የሚቀርቡት በእውነቱ ቤተክርስቲያናት አግዘውናል። አንድ ሁለት ቤተክርስቲያናት አግዘውናል። በዛ የተነሳም ህዝቡ ስለኛ ስም ያውቃል። ሌሎች መስሪያ ቤቶች እዚህ ከተማ ውስጥ የሚሰሩ ወደ እኛ ይልኳቸዋል ሰዎች ችግር በገጠማቸው ጊዜ። ብዙ ሰው ግን መጥተን እናንተን እንርዳችሁ ብሎ ኢትዮጵያውያን ወደ እኛ ጋር የሚመጡ የሉም። የነጻ አገልግሎት መስጠት ባህላችን ውስጥም የሌለ ነገር ስለሆነ ይመስለኛል። አሁን ብዙ ቦታ የሄድን ገለጻ ስለሰጠን የሚያውቁን ይመስለኛል።
የሚረዱን አስመልክቶን አሁን የተናገሩት ለመረዳት እርዳታ ለማግኘት የሚፈልጉ ሲመጣሉ፣ በተለይ ሴቶች?
አዎ፣ ለእርዳታ ለመፈለግ ከየቤተ ክርስቲያኑ የሚላኳሉ፣ ከየትምህርት ቤቱ የሚላኳሉ፣ ከየሌሎች መስሪያ ቤቶች የቋንቋ ትምህርት ቤት ወይም የጤና ሕክምና ቦታ ሲሄዱ እና ተደብድበው ወይ አንድ ነገር ሆኖ ከሆነ ወደ እኛ ጋር ይልኳቸዋል እና የሚመጡ አሉ ከየቦታው።
መልካም። እሺ፣ ወደ ዛሬው ዝግጅታችሁ እንለፍ እና ዝግጅታችሁ ምን ላይ ያተኮረ ነው? በዚህ በአይቮሪ ኮስት ኤምባሲ ያዘጋጃችሁት
ወሲባዊ ጥቃት የደረሰባቸው ሰዎች የሚታሰቡበት ወር ነው ይሄ እና ይሄንን አስመልክቶ አፍሪካውያን ላይ የሚደርሰው ችግር ምን ይመስላል ይሄንን አስመልክቶ በሚል ለመነጋገር ነው። ምክንያቱም ብዙ አፍሪካኖች ከጦርነት ቦታ፣ ከችግር ቦታ፣ ከእስር ቤት፣ ከበረሃ ተነስተው ወደዚህ ይመጣሉ እና እዛ ባሉበት ጊዜ ብዙ የሚደርስባቸው ችግር አለ። እዚህም ከደረሱ በኋላ የሚደርስባቸው ብዙ ነገር አለ። ወሲባ በሚመለከት ወይም ቤተሰብ ውስጥ ጥቃት በሚመለከት ወይ በጓደኛ መሀል ቢሆን መደባደብ፣ ብዙ ነገር አለ እና ይሄንን አስመልክቶ ህጉ ምን ይላል? ምን እርዳታ ማግኘት ይቻላል? ምን ማድረግ እንችላለን ራሳችንን ለመጠበቅ የሚለውን ለመነጋገር ነው እና መግለጫ ለመስጠት ስለ ምን ማለት ነው፣ ወሲባዊ ጥቃት ማለት ምን ማለት ነው የሚለውን ለመናገር ነው። ብዙ ተናጋሪዎች አሉን። ሁለቱ እንዲህ አይነት ጥቃት ደርሶባቸው ከአፍሪካ መጥተው እዚህ አግብተው ብዙ አይነት ጥቃት የደረሰባቸው ሰዎች ምን እንደሆነ ህይወታቸው ምን እንደሚመስል እንዴት እንደኖሩ ነው የሚነግሩን።
የራሳቸውን የምስክርነት ቃል። እሺ፣ ወይዘሮ አመለያ እንግዲህ እንደምናውቀው በአፍሪካውያን ዘንድ ብቻ ሳይሆን በአሜሪካውያንም ዘንድ ቢሆን እንዲህ አይነት ጥቃት ደርሶብኛል ብላ አንድ ሴት ወጥታ ለመናገር ምናልባት አመት፣ ሁለት አመት፣ አስር አመትም በዛ ጥቃት ውስጥ ኖራ ነው አንድ ጊዜ ወይ መካሪ አግኝታ ወይም በራሷ ተነሳሽነት ከመሞቴ በፊት አንድ ነገር ላድርግ ብላ ወጥታ ለሚመለከተው ክፍል የምትናገረው። በአፍሪካውያን ዘንድ በተለይም ደግሞ የኛ አድማጮች ኢትዮጵያውያን ናቸው እና እንዲህ አይነት ችግር ላይ ነኝ ብሎ የሚወጣው ሴት እንደው ምን ያህል ነው ከባድ ደረጃ ላይ ሳይደርሱ የመውጣቱ ነገር ማለት ነው?
አዎ፣ ጥሩ ጥያቄ ነው ይሄ። በአሜሪካን ሀገር ከስምንት ሴት አምስቱ እንዲህ አይነት ጥቃት ይደርስባቸዋል። ሁሉም ግን ተነስተው ፍርድ ቤት አይሄዱም ወይ ፖሊስ ጋር አይሄዱም ወይ ሐኪም ጋር አይሄዱም። ቢሄዱም አይከታተሉትም ጉዳዩን። ከዛ በኋላ የኛም ህዝብ እንደዚሁ ነው። አንደኛ ችግር አለኝ ብሎ ወጥቶ ብቻውን የሚናገር ሴት የለም። ቢናገርም ይፈራል። ምክንያቱም ብዙዎቹ ባሎቻቸው ስለሆኑ የሚያመጧቸው እዚህ ሀገር ከባላቸው ከተለዩ ምንም ወዳጅም ጓደኛም ዘመድም አይኖራቸውም። ወደ ቤተ ክርስቲያን ሄደው እርዳታ ይጠይቃሉ። ቤተ ክርስቲያን ታረቁ ነው እንጂ ተለያዩ ውጪ ብሎ የሚመክር ቤተ ክርስቲያን የለም እና ሰው ጉዳቱን በውስጡ አምቆ በየቤቱ ይኖራል። ብዙ ሴት የአእምሮ ህመም ያጋጥመዋል። በዚህ የተነሳ የሰውነት ህመም እዚህ ጋ ያመኛል፣ እዛ ጋ ያመኛል ይላል። ግን ዋናው ችግሩ ይሄ ቤተሰብ ውስጥ ሰላም አለመኖሩ ነው። ደግሞ እንግዲህ መንገደኝ ያልኳላለኝ ያሳካ ፍቅሬ ወደበህ እንደቦታ ሱ
የዛሬው ፕሮግራማችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበሮ፣ በሌላው ቴክኒክ በሌላኛው ሳይድ ዳን፣ ሙዚቃን በመምረጥ ዲጄ ፋትሱ፣ ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አራጋውና
ጽዮን ግርማንን። ጉዟቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።
ትዛፈለ አትናፍቀኝ ትዛፈለ